Laudetur Jesus Christus, it barek Jesus Christus. Yeh, I Vatican Radio now. ቫቲካን ራዲዮ በኢትዮጵያ የሰዓት አቆጣጠር ጠዋት ከአንድ ሰዓት እስከ አንድ ሰዓት ተኩል በ9650 ኪሎ ሄርትስ ወይም በ31 ሜትር ባንድ ማታ ከአንድ ሰዓት ተኩል እስከ ሁለት ሰዓት በ11625 ኪሎ ሄርትስ ወይም በ26 ሜትር ባንድ በ13765 ኪሎ ሄርትስ ወይም በ22 ሜትር ባንድ የቅድስት መንበር ዜናዎችንና የተለያዩ ዓለማዊ መረጃዎችን ይዞ ይቀርባል። አድማጮች ዝግጅቶቻችንን በኢንተርኔት ለመከታተል www.radiovaticana.va የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ ለታዊ ዝግጅቶቻችንን ለመከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ራዲዮ የአማርኛ ክፍል የሚለውን ገጽ ላይ ያለውን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት ትችላላችሁ። ዝግጅታችን አሁን ይጀምራል።
ክብራትና ክብራን አድማጮቻችን ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የሚቀርብላችሁን የዕለቱን ያማረኛ የዜና ስርጭታችን ነው። በዛሬው በየካቲት 15 2009 ዓመተ ምህረት የረቡዕ ዕለት ዝግጅታችን የቅድስት መንበር አበይት ተግባራትን ይዳሰሰና ከቅድስት መንበር ጋር ተያያዥነት ያላቸውን ዜናዎችን ለእናንተ እናቀርብላችኋለን። በዛሬው ዝግጅታችን በየካቲት 12 2009 ዓመተ ምህረት የተጀመረውን የአብይ ጾም አስመልክተን አንድ ልዩ ዝግጅት አዘጋጅተናል። አብራችሁን በመሆን የዕለቱ ዝግጅቶቻችንን እንድትከታተሉ ከወዲሁ እንጋብዛለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። ራስ ወዳድነትና ኃጢአት የተፈጥሮን ውበት ገጽታ ያጠለሻሉ። ነገር ግን እግዚአብሔር የሰው ልጅን እርግፍ አድርጎ በመተው የሰው ልጅ አዲስ የሕይወት ተስፋን በመሻት በመቃተት እንዲኖር አይፈቅድም። ይህ ቀደም ሲል የሰማችሁት ርዕሰ ሊቃነ ጳጳሳት ፍራንቼስኮ ልማዳዊ በሆነውና ዘወትር ረቡዕና እሁድ ዕለት የሚያቀርቡት የጠቅላላ አስተምሮ አንድ አካል በሆነው የክርስቲያን ተስፋ በሚል አርዕስት በዛሬው ዕለት ማለትም በየካቲት 15 2009 ዓመተ ምህረት በቫቲካን በሚገኘው በጳውሎስ ስድስተኛ አዳራሽ የጠቅላላ አስተምሮን ለመከታተል ለተገኙ ምእመናንና የአገር ጎብኚዎች ካደረጉት አስተምሮ የተቀነጨበ ነው። የቅዱስነታቸው የዛሬው አስተምሮ ትኩረቱን ያደረገው ቅዱስ ሐዋርያ ጳውሎስ ወደ ሮም ሰዎች በጻፈው መልእክቱ በምዕራፍ 8 ላይ ተመርኩዘው ከዚህ ቀደም የክርስቲያን ተስፋ በሚል አርዕስ ጀምረውት የነበረውን አስተምሮ ማጠናከሪያ ይሆንላቸው ዘንድ በማሰብ ተፈጥሮ ከእግዚአብሔር ለሰው ልጅ በስጦታነት የተሰጠ መሆኑን ገልጸው ነገር ግን የሰው ልጅ በኃጢአቱ ይህንን ተፈጥሮ እየበደለ እንደሚገኝ በአጽንኦት ገልጸዋል። ተፈጥሮ ከእግዚአብሔር ለሰው ልጆች የተሰጠና በእጃችን ያኖረው ድንቅ ስጦታ መሆኑን ቅዱስ ሐዋርያ ጳውሎስ ያስታውሰናል በማለት አስተምሯቸውን የቀጠሉት ቅዱስነታቸው እግዚአብሔርም ይህንን ያደረገበት ምክንያት የሰው ልጅ በተፈጥሮ አማካይነት ከእግዚአብሔር ጋር ያለውን ቁርኝነት ያጠናክር ዘንድ በማሰብ መሆኑን ገልጸው ተፈጥሮ የእግዚአብሔር እጅ የፍቅር አሻራ ያረፈበት በመሆኑ ከተፈጥሮ ጋር በየዕለቱ እየተባበርን መኖር ይገባናል ብለዋል። ራስ ወዳዶች ስንሆንና ኃጢአትን በምንፈጽምባቸው ወቅቶች ሁሉ ከእግዚአብሔር ጋር ያለንን ኅብረት እናፈርሳለን በማለት አስተምሯቸውን የቀጠሉት ቅዱስነታቸው በዚህም የተነሳ የሰው ልጆች የመጀመሪያው የተፈጥሮን ውበትንና ተፈጥሮን ራሱ እናበላሻለን እናጠለሻለንም ብለዋል። ከእግዚአብሔር ጋር ያለንን ኅብረት በምናፈርስበት ወቅት የምናበላሸው ከእግዚአብሔር ጋር ያለንን ኅብረት ብቻ ሳይሆን ከወንድም እህቶቻችን ጋር ያለንን ህብረት አደጋ ላይ እንዲወድቅ እናደርጋለን በማለት አስተምሯቸውን የቀጠሉት ቅዱስነታቸው በዚህም የተነሳ ተፈጥሮንም እንበድላለን ወደ ባርነትም እንቀይረዋለን በተጨማሪም ለኛ ደካማነት የተመቻቸ እንዲሆን እናደርጋለን ብለዋል። ያለመታደል ሆኖ የዚህን ትይንት ወነተኛነት በየለቱ እየታዘብን እንገኛለን ያሉት ቅዱስነታቸው ምንም ጊዜ ቢሆን የሰው ልጅ ከእግዚአብሔር ጋር ያለውን ህብረት በሚያፈርስበት ወቅቶች ሁሉ ተፈጥሯዊ የሆነ ውበቱን ያጣል በዙሪያው የሚገኙ ነገሮችም ተፈጥሯዊ ገጽታቸውን እንዲያጡ ያደርጋል ብለዋል። ከሁሉም በላይ ደግሞ አስገራሚ የሆነው ነገር ፈጣሪ የሆነው አብ ወሰን በሌለው ፍቅሩ ይህንን የሰው ኩራትና እብሪተኛነትን በተጨማሪም የሰው ልጅ አሳዛኝ መሆኑን ስለሚረዳ የሰው ልጅ ትክክለኛ የሆነው መንገዱን እስኪይዝ ድረስ መንከባከቡን በፍጹም አያቋርጥም። የሰው ልጅ ግን የእግዚአብሔር ዘላለማዊ ፍቅርን ከመግለጽ ይልቅ በሚያሳየው ኩራትና እብሪት የተነሳ ተፈጥሮን ዋጋ እያስከፈለ እንደሚገኝም ገልጸዋል። ምንም እንኳን የሰው ልጅ እነዚህን የበደል ተግባሮች እየፈጸመ ቢገኝም ቅሉ እንደ ሰው ያልሆነ እግዚአብሔር ግን የሰው ልጅ አረሳም አዲስ የሆነ የነጻነትና የደህንነት አድማስ ይጎናጽፍ ዘንድ ይጠራዋል ሁሌም ይጋብዘዋል ብለዋል። በርግጥ ልብ ብለን ካዳመጥን በአከባቢያችን ያሉ ነገሮች ሁሉ በመቃተት ላይ ይገኛሉ። ተፈጥሮም በራሱ በመቃተት ላይ ይገኛል። የሰው ልጆችም ቢሆኑ በመቃተት ላይ ይገኛሉ። መንፈስ ቅዱስም በልባችን ውስጥ በመቃተት ላይ ይገኛል በማለት አስተምሯቸውን የቀጠሉት ቅዱስነታቸው ይህ ሁሉ መቃተት መጽናኛ የሌለው መቃተት አይደለም። ነገር ግን ልክ በምጥ ላይ እንደምትገኝ ሴት አዲስ የህይወት ብርሃን እንደሚመጣ የሚያበስር መልካም ዜና ነው ብለዋል። ምንም እንኳን ኃጢአተኞች ብንሆንም በእግዚአብሔር መልካምነት መዳናችንና ያም የደህንነት ስሜት በህይወታችን እንዳለ ይሰማናል ካሉ በኋላ ክርስቲያኖች ሁሉ በምንም አይነት መልኩ ተስፋ መቁረጥ የለባቸውም። ምክንያቱም መንፈስ ቅዱስ ከኛ ደካማነት ባሻገር እንድንመለከት በማድረግ እግዚአብሔር ለኛ ያዘጋጀውን አዲስ አገር በተስፋ እንድንመለከት ይጋብዘናል ካሉ በኋላ ለዕለቱ ያዘጋጁትን አስተምሮ አጠናቀዋል። አባክረኝ ሞተ የወዲወዳጂ አባክረኝ ሞተ የወዲወዳጂ የሚያበላኝ ጮማ የሚያጠጣኝ ጠጅ።
በስዊዘርላንድ ጄኔቭ ላይ በሚገኘው የተባበሩት መንግስታት ድርጅት የስደተኞች ጥበቃ ድጋፍ ሰብአዊ መብቶችና ሰብአዊ ህጎች በተሰየመ ርዕሰ ጉዳዮች 22ኛ ሀገራት አቀፍ ስብሰባ መካሄዱ ከቦታው የደረሰ ዜና አስታውቋል። በዓለም አቀፍ ድርጅቱ የቅድስት መንበር ቋሚ ታዛቢ ብፁዕ አቡነ ኢቫን ዩርኮቪች በዚሁ ስብሰባ ተሳታፊ መሆናቸው ዜናው አመልክቷል። ብፁዕ አቡነ ኢቫን ዩርኮቪች በዚሁ ስብሰባ ተገኝተው ባሰሙት ንግግር በህገወጥ መንገድ ሰዎችን ከአንድ ቦታ ወደ ሌላ ቦታ የሚያዘዋውሩ ወንጀለኞች ተከታትሎ በብሔራዊና ሀገራት አቀፍ ህጎች መሠረት ተይዘው ህግ ፊት ማቅረብ ይገባል ማለታቸው ተገልጠዋል። በዚሁ ህገወጥ መንገድ የሚያካብቱት ሀብት ከነሱ ተነጥቆ ለሰለባዎቹ መሰጠት ይገባል ያሉት በተባበሩት መንግስታት ድርጅት የቅድስት መንበር ቋሚ ታዛቢ በህገወጥ መንገድ ሰዎች ማዘዋወር፣ የወሲብ ብዝበዛ፣ ሕፃናት ሳይቀር አስገድዶ ማሰራት፣ የሰዎች ውስጣዊ አካላት ለገበያ ማቅረብ የመሳሰሉ የሰው ክብርና መብት የሚጻረሩ ወንጀሎች መገታት አለባቸው ሲሉ ማሳሰባቸው ከጄኔቭ የደረሰ ዜና አስታውቋል። ሰዎች በሕገ ወጥ መንገድ ከአንድ ቦታ ወደ ሌላ ቦታ በማዘዋወር እንደ ዕቃ ሰዎችን መሸጥና በመለወጥ በዚሁ አጸያፊ ድርጊት ወንጀለኞቹ በዓመት 32 ሚሊያርድ ዶላር ግብአት እንዳላቸው ከጦር መሳሪያና ዕፀ ፋርስ ንግዶች ቀጥሎ በሶስተኛ ደረጃ እንደሚመደቡ በማያዝ ማመልከታቸው ዜናው አክሏል። ለእንዲህ አይነቱ ወንጀለኞች ተከታትለው የሚቀጡ ብሔራውያንና ሀገራት አቀፍ ሕግጋት ገቢራዊ እንዲሆንም ብፁዕ አቡነ ኢቫን ዩርኮቪች አጽንኦት ሰጥተው ማሳሰባቸው ተያይዞ ተመልክተዋል። የማንኛውም ፍጥረት ሰብአዊ ክብር የተጠበቀ መሆን አለበት በማለትም ብፅዕነታቸው ማሳሰባቸው ተመልክተዋል። ቅድስት ካቶሊካዊት ቤተ ክርስቲያን የተለያዩ አስከፊ ወንጀሎች በተደጋጋሚ መኮነኗ አስታውሰው ወንጀለኞቹ ከብዝበዛ ዘለው በሰለባዎቹ ላይ ስነ አእምሮና ስነ ልቦናዊ ስብራት ያሳርፋሉ ሲሉ መማረራቸው ተዘግበዋል። ዓለም አቀፍ ማኅበረሰብ አስከፊ ወንጀሎች የማስቆም ሕጋዊና ሞራላዊ ኃላፊነት እንዳለውም ብፁዕ አቡነ ኢቫን ዩርኮቪች ማስገንዘባቸው ከጄኔቭ የደረሰ ዜና ያመለክታል።
የሰው ልጅ የመሰደድ ሰብአዊ መብት መጠበቅ እንዳለበት ሁሉ ሰው በሀገሩ ሰብአዊነት ያማከለ ሁነት ተፈጥሮለት ሰብአዊ መብቱና ክብሩ ተጠብቆለት በገዛ ሀገሩ የመኖር ክብር ተረጋግጦለት ያለ መሰደድ መብቱም ሊከበርለት ይገባል። እነዚያ በተለያየ ምክንያት ለሚፈናቀሉት የሰብአዊ እርዳታ ለማቅረብና ለማረጋጋት የሚያስችል ሰብአዊ እርዳታ መተላለፊያ መንገድ ክፍት ማድረግ ያስፈልጋል ያሉት ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ ድርፓን አቆጣጠር የካቲት 21 ቀን 2017 ዓ.ም በየዓመቱ ጳጳሳዊ የፍትህና ሰላም ምክር ቤት አዘጋጅነት በሚካሄደው ዓለም አቀፍ የስደተኞችና የሰላም ጉባኤ ምክንያት ሮማ የገቡት በጳጳሳዊ የፍትህና ሰላም ጽህፈት ቤት ወኪልና ጸሐፊ ብፁዕ አቡነ ሲልቫኖ ማሪያ ቶማዚን የተሸኙትን ተጋባዣን ተቀብለው በለገሱት ምዕዳን ሲሆን የዘንድሮ አውደ ጉባኤ አዲሱ የውሁድ ሰብአዊ እድገት ጉዳይ የሚንከባከበው ጽህፈት ቤት ከስካላብሪኒያኒ ማህበር የስደተኞች ዓለም አቀፍ ድራዊ ግንኙነትና ኮንራድ አደናወር ዓለም አቀፍ ማህበር በጋራ ላዘጋጁት አውደ ጉባኤ ቅዱስ አባታችን ቃለ ምዕዳን ከመለገሳቸው በፊት የተለያዩ ስደተኞች ለስደት እየዳረጋቸውና በአሁኑ ሰዓት በምን ሁኔታ ላይ እንደሚገኙ የሚያወሳ ንግግር መደመጡ የገለጹት የቫቲካን ሬዲዮ ለእክት ጋዜጠኛ አድሪያና ማሶቲ አስከትለው የስደተኛው ጻት ሁሉ የነበረ ቢሆንም ስደት ግድ የሚል ለስደት የሚዳርግ ብዙዎች ቤትና ንብረታቸውን ጥለው እንዲሰደዱ የሚያስገድድ ሁኔታ አሳሳቢነት እንዳለ ሆኖ የስደተኛው ጻት ለፖለቲካው ማህበረሰብ አብይ ተጋርጦ ነው። ስለዚህ የጋራው ግብረ መልስ መሆን የሚገባው ለስደተኛው መስተንግዶ ማቅረብ፣ ስደተኛውን መከላከልና ስለ ስደተኛው የሚያስብ ባህል ማነቃቃት፣ ስደተኛው በተስተናገደበት አገርና ህብረተሰብ ውስጥ ተዋህዶ የሚያኖረው እድል መፍጠር ነው። ከእኛ የተለየውን መጤው ስደተኛው እንደ ወንድም አለማስተናገድ ሰብአዊ ባህሪ አይደለም። በዚህ በአሁኑ ሰዓት በሚታየው ሌላውን እጅ አለመንሳት ቤተኛ የአለማድረግ ቅጥያጣ ለኔባይነት፣ ህዝበ ፖለቲካዊ አጋኖ ግድየለሽነት የመሳሰሉት ሌላውን ላለመቀበል ሌላውን እንደ ተቀናቃኝ ነጣቂ የሚያይ ልምድ የሚለወጥበት ሰዓት አሁን ነው። እነዚህ በአመጽ በጦርነት በመሳሰሉት ችግር ተገደው የሚሰደዱት ስደተኞች ለወንጀል ቡድኖች ወጥመድ ተጋልጠው ለሚገኙትን ዋስትና ያለው የሰብአዊ ድጋፍና ትብብር ማቅረብ ግድ ነው። ስለዚህ ለተፈናቃዩ የሰብአዊ እርዳታ ለማቅረብ የሚያስችል መርሃ ግብር ማረጋገጥ ያስፈልጋል። ማስተናገድ ለብቻው በቂ አይሆንም። በቀላሉ ለከፋ አደጋ ሊጋለጡ የሚችሉትን ገዛ ራሳቸውን ከአመጽና ምዝበራ ለመከላከል የማይችሉትን ለመከላከልም ብቃቱ የሌላቸውን ሁሉ መከላከል ያስፈልጋል። እነዚህ ወንድሞቻችን መከላከል ግብረገባዊ መሰረታዊ ግዳጅ ነው፣ ግብረገባዊ ግዳጅም ነው። እነዚህ ወንድሞችን ከእነዚያ የሰው ልጅ ስጋ የሚያመነዥጉት ጨካኝ ሰውን ለተለያየ ክብር ሰራሽ ተግባር ማስፈጸሚያ ለሚያደርጉ ለአዲስ ባርነት ከሚያጋልጡት የወንጀል ቡድኖች እጅ የመከላከሉ ግዴታና ኃላፊነት አለብን። እነዚህ ዜጎች በመከላከሉና በማስተናገዱ ተግባር ቤተ ክርስቲያን ዘወትር ተግታ እንደምትገኝም ቅዱስ አባታችን ማረጋገጣቸው ማሶቲ ያመለክታሉ። መሰደድና አለመሰደድ የሰው ልጅ መብት ነው። በመሆኑም ሰው ሰብአዊ ልክነት ያለው ሙሉ እድገት የሚደግፍለት ሁነት ሊረጋገጥለትና ይህ ሁነት ሲነፈገውም ሊያገኝበት ወደሚችልበት ቦታ ማቅናት ሰብአዊነቱ ግድ ይለዋል። ይህንን ሰብአዊ ግፊት መግታት ጸረ ሰብአዊ ተግባር ነው። ስደተኛው በተስተናገደበት አገር ተዋህዶ ለማኖር የሚያስችለው እድል መፍጠር ያስፈልጋል። ተዋህዶ መኖር ማለት መዋጥ ወይንም ራስህን ባህልን ሃይማኖትን ቋንቋን ባስተናጋጁ አገር ባህል ቋንቋ ሃይማኖት መመሰል ወይንም መቀላቀል ሳይሆን ማግባባት ያስፈልጋል። ሁለቱም ባህሎችና ቋንቋዎች ሃይማኖቶች ማግባባት ማወያየት ማስተዋወቅ ያስፈልጋል። ይህ ደግሞ ተዋህዶ ለመኖር መሰረት መሆኑን ያብራሩት ቅዱስ አባታችን አክለው ሁሉም መሬት ለምትሰጠው ሀብት ተካፋይ ማድረግ ያስፈልጋል። ጥቂቱ የህብረተሰብ ክፍል የተፈጠረው ሀብት መቆጣጠር ለተቀረው ህዝብ ትርፍራፊ መተው ለብዙ ችግር ያጋለጠ መጥቷል። ስለዚህ በተፈጠረው ሀብት አጠቃቀም ፍትህ ያስፈልጋል። የዓለም ሂደት ዓለማዊ ትስስር ከማካበትና ገንዘብ ጣውት ከመያደርግ ለንግዱ ዓለም ብቻ ግድ ከመል ባህል ነጻ በማውጣት ሰብአዊነት እንዲማከል ማድረግ ወሳኝ ነው። ምክንያቱም እንዲህ ካልሆነ የሰው ልጅ ችግር ከቀን ወደ ቀን እየባሰ እንጂ እየተሻሻለ እንደማይሄድ በርግጠኛነት ለመናገር ይቻላል። በሕጋዊም ይሁን ሕገወጥ ስደተኛ ሰብአዊነት መታየት ይኖርበታል። በማንኛውም አይነት ቢገኝም ሰው መሆኑ መዘንጋት አያስፈልግም። ይህንን ለማድረግ የሚያበቃውም የወንድማማችነት መንፈስ በመሆኑ እያጠፋ ነው ያለውን የወንድማማችነት መንፈስ ዳግም መልሰን በመጨበጥ መኖር ይገባናል። እንግዳ ሆኖ የመጣውን ስንቀበል ኢየሱስን እንቀበላለን፣ እምናስተናግደውም ኢየሱስ ነው እንዳሉ የቫቲካን ሬዲዮ ለእክት ጋዜጠኛ ማሶቲ አስታውቀዋል። ስደተኛውም ተፈናቃዩም በተጠራጣሪነትና በፍርሃት በቸልተኝነት መመልከት ወይንም ማግለል ላይ ያነጣጠረ መስተንግዶ ማቅረብ አያስፈልግም። የግንኙነት የወንድማማችነት የቅንነት ባህል በማጎልበት የበለጠ ዓለም በመገንባቱ ሂደት እንትጋ በማለት ያስደመጡት ንግግር እንዳጠቃለሉ ማሶቲ አስታውቀዋል።
በቅድስት መንበር የውስጥ ሃይማኖቶች ውይይት ጳጳሳዊ ምክር ቤት ፕሬዚደንት ብፁዕ ካርዲናል ጂን ሉዊስ ቱራንግ በግብፅ ካይሮ ላይ በአልዛሃር ዩኒቨርሲቲ ውስጥ የሚካሄደው ሴሚናር ለመሳተፍ ዛሬ ከቫቲካን መነሳታቸው የቫቲካን የዜና ምንጭ አስታውቋል። የካይሮ አልዛሃር ዩኒቨርሲቲ የሱኒ እስላም ሃይማኖት ማዕከል መሆኑ የሚታወቅ ሲሆን የሴሚናሩ ይዞታ በሃይማኖት ስም የሚከናወነው አክራሪነት ለመቃወም የቫቲካንና የአልዛሃር ዩኒቨርሲቲ የሚጫወቱት ሚና ምን ይመስላል የተሰኘ መሆኑ ዜናው አክሎ አስታውቋል። የቫቲካኑ የዜና ምንጭ እንደሚያመለክተው የውስጥ ሃይማኖት ውይይት ጳጳሳዊ ምክር ቤት ዋና ጸሐፊ ብፁዕ አቡነ ሙጌል ጉይሶት በቫቲካን የኢስላም ጉዳዮች ጽሕፈት ቤት የበላይ ኃላፊ ብፁዕ አቡነ ኻለድ አኸሻ እንዲሁም በግብፅ የቅድስት መንበር ሐዋርያው እንደራሴ ብፁዕ አቡነ ብሩኖ ሙሳሮ ከብፁዕ ካርዲናል ጂን ሉዊስ ቱራንግ ጋር አብረው ወደ ካይሮ በረዋል። ባለፈው ዓመት 2013 ወርሃ ግንቦት 23 ቀን እንደ ጎርጎሪዮስ አቆጣጠር ርዕሰ ሊቃነ ጳጳሳት ፍራንሲስና የአልዛሃር ዩኒቨርሲቲ አብይ ኢማም አሕመድ አልጣይብ ቫቲካን ውስጥ መገናኘታቸው ይታወሳል። የቀድሞ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ በ2000 ዓ.ም እንደ ጎርጎሪዮስ አቆጣጠር የካይሮ አልዛሃር ዩኒቨርሲቲ ይፋ መጎብኘታቸው አይዘነጋም። አድማጮች፣ በመከታተል ላይ የምትገኙት የቫቲካን ራዲዮ የአማርኛ ቋንቋ አገልግሎት ነው። የዮሐንስ ጳውሎስ ዳግማዊ ማኅበር ለሳህል የምህደራ ምክር ቤት ዓመታዊ ስብሰባ በምዕራባዊ አፍሪቃ ሴኔጋል ርዕሰ ከተማ ዳካ ላይ እየተካሄደ መሆኑ ተነግረዋል። ቅዱስ ዮሐንስ ጳውሎስ ዳግማዊ ማኅበሩ ለኮርኡኑም ማለትም የተዋሃደ ልብ ጳጳሳው ምክር ቤት በአደራነት ማስረከባቸው ይታወቃል። ይሁንና የዮሐንስ ጳውሎስ ዳግማዊ ማኅበር ለሳህል ገቢራዊ ለሚሆኑ ፕሮጀክቶች ፋይናንስ ላይ ትኩረት ሰጥቶ እየተወያየ መሆኑ ተገልጧል። በቅድስት መንበር የተዋሃደ ልብ ጳጳሳው ምክር ቤት ዋና ጸሐፊ ብፁዕ አቡነ ጃምፔሮ ዳልቶዞ በሴኔጋል የቅድስት መንበር ሐዋርያዊ እንደራሴ ብፁዕ አቡነ ማይክል ዎላስ ባናች እንደ ታዛቢዎች በዚሁ ስብሰባ ተሳታፊ መሆናቸው ተነግረዋል። የዮሐንስ ጳውሎስ ዳግማዊ ማኅበር ለሳህል ባለፈው ዓመት 2016 በስድስት ተተሰሃራ የአፍሪቃ ሀገራት የተለያዩ ማኅበራዊ ሕይወት ነክ 46 ፕሮጀክቶች ገቢራዊ ማድረጉ ተያይዞ ተመልክተዋል። እንደ ጎርጎሪዮስ አቆጣጠር በ1989 የተመሠረተው የዮሐንስ ጳውሎስ ዳግማዊ ማኅበር ለሳህል በምዕራባዊ አፍሪቃ ሀገራት የሚታየው ምድረ በዳነት ለመግታት ያለመ መሆኑ የሚታወስ ነው።
ክብራንና ክብራት አድማጮቻችን፣ ባለፈው እሁድ የካቲት 12 2009 ዓመተ ምህረት የተጀመረውን አብይ ጾምን አስመልክተን ለእናንተ ለአድማጮቻችን ጾምን በተመለከተ ጠቃሚ ያልናቸውን መረጃዎችና አስተምሮዎችን ወደ እናንተ ማቅረብ ጀምረናል። የዚህ ዝግጅታችን ቀጣይ የሆነውን ክፍል ዛሬ ለእናንተ እናቀርብላችኋለን። እንድትከታተሉን ከወዲሁ እንጋብዛለን። ጾም ምንድን ነው? ጾም ለምንስ አስፈለገ ልንል እንችል ይሆናል። ስለ ጾም አስፈላጊነት በመጽሐፍ ቅዱስ ውስጥ ተዘርዝሮ ከሚገኙ በርካታ አመላካች ከሆኑ ጥቅሶች ውስጥ የተወሰኑትን በዛሬው ዕለት ለእናንተ እናቀርብላችኋለን። የኢትዮጵያ መጽሐፍ ቅዱስ ማኅበር በ1992 ዓ ም ባሳተመው የመጽሐፍ ቅዱስ መዝገበ ቃላት ስድስተኛ እትሙ ላይ ጾምን እንዲህ በማለት ይገልጸዋል። ጾም በብሉይ ኪዳን ውስጥ ጾም በሃይማኖታዊ ምክንያት ያለ ምግብና ያለ መጠጥ መዋልን ያመለክታል። መጽሐፈ አስቴር ምዕራፍ 4 ቁጥር 16 ከሥጋና ከሥጋ ነክ ነገሮች እንዲሁም ከሚያሰክር መጠጥ መከልከል፣ ትንቢተ ዳንኤል ምዕራፍ 10 ቁጥር 2ና 3 ላይ መመልከት ይቻላል። ሙሴ 40 ቀንና 40 ሌሊት ጾመ፣ ኦሪት ዘዳግም ምዕራፍ 9 ቁጥር 9ና 19 ላይ መመልከት ይቻላል። የእስራኤል ሕዝብ በማስተሰሪያ ቀን እንዲጾሙ ታዘዙ፣ ኦሪት ዘሌዋውያን ምዕራፍ 16 ከቁጥር 29 እስከ 31። ከባቢሎን ምርኮ በኋላ ለእስራኤል ሕዝቦች አራት የጾም ጊዜያት ታወጁ፣ ትንቢተ ዘካርያስ ምዕራፍ 8 ቁጥር 19። ከእነዚህም ሌላ በልዩ ልዩ ምክንያቶች የተነሳ የግል ጾም ሁለተኛ መጽሐፈ ሳሙኤል ምዕራፍ 12 ቁጥር 22 ላይ ወይም ደግሞ የማኅበር ጾም መጽሐፈ መሳፍንት ምዕራፍ 20 ቁጥር 26 በተጨማሪም በመጽሐፈ ኢዮብ በምዕራፍ 1 ቁጥር 14 ላይ መታወጁን በመጽሐፍ ቅዱሳችን ውስጥ እናገኛለን። በተጨማሪም ጾም ሐዘንን መጽሐፈ ነህምያ ምዕራፍ 1 ቁጥር 4 ላይ፣ ንስሐን አንደኛ ሳሙኤል ምዕራፍ 7 ቁጥር 6 ላይ ማከናወኛ መሣሪያ ተደርጎም ይቆጠራል። ሰዎች ራሳቸውን አዋረዱ መጽሐፈ መዝሙር ምዕራፍ 69 ቁጥር 10። የእግዚአብሔርን እርዳታ ፈለጉ ኦሪት ዘጸአት ምዕራፍ 34 ቁጥር 28። መጽሐፈ ዕዝራ ምዕራፍ 8 ከቁጥር 21 እስከ 23 የሚለውን ያሰማናል። ነቢያትም ጾም ምን ማለት እንደሆነ በመልካም ሁኔታ ገልጸውልናል። በትንቢተ ኢሳይያስ በምዕራፍ 58 ከቁጥር 1 እስከ 12 ላይ፣ በትንቢተ ኤርምያስ በምዕራፍ 14 ቁጥር 11ና 12 ላይ የተጠቀሱትን በጾማችን ወቅት ምን ማድረግ እንዳለብንና በጾማችን ወቅት ለባልንጀሮቻችን መልካም ነገርን በማድረግ በእግዚአብሔር ፊት ሞገስ አግኝተን ለኀጢአታችን ካሳ፣ ለነፍሳችን ፈውስ፣ ለሥጋችን ደግሞ ጤናንና በረከትን የምናገኝበት ወቅት ይሆንልን ዘንድ መፈጸም የሚገባንን ተግባራትን ይዘረዝራሉ። በአዲስ ኪዳን ዘመን ደግሞ ልክ በሐዋርያት ሥራ በምዕራፍ 27 ቁጥር 9 ላይ እንደ ተጠቀሰው አይሁዳውያን የማስተሰሪያ ጾምን አከበሩ ይለናል። ፈሪሳውያን ደግሞ በሳምንት ሁለት ጊዜ ሰኞና ሐሙስ ይጾሙ ነበር። የሉቃስ ወንጌል ምዕራፍ 18 ቁጥር 12 ላይ ማንበብ ይቻላል። እነ ሐናም ብዙ ጊዜ ይጾሙ ነበር። የሉቃስ ወንጌል ምዕራፍ 2 ቁጥር 37 ጌታችን ኢየሱስ ክርስቶስ 40 ቀን መጾሙንና ለኛም የጾምን አስፈላጊነትን አስተማረ። የማቴዎስ ወንጌል ምዕራፍ 4 ቁጥር 2 ላይ የተጠቀሰውን መመልከት ይቻላል። የኢየሱስ ደቀ መዛሙርት ክርስቶስ ከነርሱ ጋር በነበረበት ወቅት አልጾሙም ነበር። ወደ አባቱ ከሄደ በኋላ ግን እንደ ሌሎች እንዲጾሙ ነገራቸው ይላል የማቴዎስ ወንጌል ምዕራፍ 9 ከቁጥር 14 እስከ 17 ላይ የተጠቀሰው። በጾማችን ወቅት ሁሉ እግዚአብሔርን እንጂ ሰውን ማየት እንደማይገባ መጽሐፍ ቅዱሳችን ያስተምረናል። የማቴዎስ ወንጌል ምዕራፍ 6 ከቁጥር 16 እስከ 18 ምዕመናን ወንጌላውያንን ሲልኩ የቤተ ክርስቲያን ሽማግሌዎችን ወይም ቀሳውስትን ሲሾሙ ይጾሙ እንደነበረ በሐዋርያት ሥራ በምዕራፍ 13 ቁጥር 2 ላይ ከተጠቀሰውና የባርናባስና የሳውልን ለልዩ ተልእኮ መመረጣቸውን ይገልጽልናል። የማንኛውም ጾም ዓላማ ከእግዚአብሔር ጋር መገናኘት ነውና ሰው ሲጾም ጊዜውን ለጸሎት ሊያውል ይገባል። መጽሐፈ ዕዝራ ምዕራፍ 8 ቁጥር 23 በማቴዎስ ወንጌል ምዕራፍ 17 ቁጥር 21 እና በሉቃስ ወንጌል ምዕራፍ 2 ቁጥር 37 ላይ እንደተጠቀሰው በአጠቃላይ ጾም ምዕመናን ራሳቸውን ከዓለማዊ ሐሳብና ምቾት መልሰው በመንፈሳዊ ነገሮች ላይ ሙሉ በሙሉ እንዲያተኩሩና እንዲጸልዩ ያደርጋቸዋል። የቀድሞ የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት የነበሩት ብፁዕ በኔዴክቶስ 16ኛ ስለ ጾም ከተናገሩት የተወሰደውን እናስከትል። ጾም የእግዚአብሔር ቃል መሠረታዊ እውነታዎችን እንድናውቅና በዚህም ሁኔታ የእግዚአብሔር ቃል ሕይወታችንን ዘልቆ በመግባት የእኛ የሕይወታችን ጉዞ መንገድ ምን መሆን እንዳለበት በማስረዳት ማን እንደሆንን፣ ከየት እንደመጣን፣ ወዴት እንደምንሄድ እንድንገነዘብ በማድረግ የሕይወትን መንገድ ያሳየናል። ክቡራትና ክቡራን አድማጮቻችን ስትከታተሉት የቆያችሁት ባለፈው እሁድ የካቲት 12 2009 ዓመተ ምሕረት የተጀመረውን አብይ ጾምን አስመልክተን ለእናንተ አድማጮቻችን ጾምን በተመለከተ ይጠቅማል ያልነውን መረጃ ወደ እናንተ አድርሰናል። በሚቀጥለው አርብ የዛሬ አስተምሮ ቀጣይ ክፍል የሆነውን ለእናንተ እናቀርባለን። እንድትከታተሉን ከወዲሁ እንጋብዛለን።
አድማጮች፣ ለዚሁ ዕለት ይሆናል ያልነውን ዝግጅት እዚህ ሊያበቃ፣ ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።
አባክረኝ ሞተ የሆዴ ወዳጅ፣ አባክረኝ ሞተ የሆዴ ወዳጅ። የሚያበላኝ ጮማ የሚያጠጣኝ ጠጅ፣ እኔ መዩ ቱርክ ባይ የምሸሽ ነኝ። ታጠቅ ብሎ ፈረስ ካሳ ብሎ ስም፣ አርባ አርብ ይሸበራል ኢየሩሳሌም።